በጌታ በኢየሱስ ክርስቶስም ሰላም ላችኋለሁ። እንግዲህ ባለፈው የጀመርነውን ትምህርት ክፍል ሰባትን ዛሬ እንቀጥላለን። አሁንም በአጭር ጸሎት እንጀምራለን። እግዚአብሔር አምላካችን ሆይ እናመሰግናለን። በሕይወት የምታኖረን ሰላም የሰጠህን፣ የኑሮ ትርጉም የሰጠህን፣ ክብርን የሰጠህን፣ እርካታን የሰጠህን እፎይታና እግዚአብሔር ሆይ የኑሮን መጣፈጥ የሰጠህን አንተ ነህ እና እናመሰግናለን። አሁንም ደግሞ ጌታ ሆይ ትምህርትን ግለጽልን፣ በማስተዋል እንድንከታተል እርዳን። እኔም በአግባቡ አንተ የምትለኝ ብቻ መናገር እችል ዘንድ እርዳኝ። በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው ትምህርት የጀመርነውን ስንቀጥል እግዚአብሔር ሙሴን እንዴት እንደጠራው እንዴት ለዚህ ለታላቅ ተልእኮ ለታላቅ አገልግሎት ያዘጋጀው እንደነበረ እሱን መነጋገር የጀመርን ነው። ዛሬም ከዛ እንቀጥላለን ማለት ነው። እግዚአብሔር ለዓላማው በድንቅ አጠራሩ በድንቅ አሰራሩ ሁሉን ቻይ በሆነው ባህሪው ታምራታዊ በሆነ መንገድ ሙሴ ሲያዘጋጅ እንመለከታለን። በዚህም ሙሴ ተሰዶ ግብፃዊ ከገደለ በኋላ መሪውን ሊገለው እንደፈለገ አውቆ ሸሽቶ ባለበት ከዮቶር ጋር ሲኖር አግብቶ ልጅም እንደወለደ የዮቶርንም በጎች ጠብቅ እንደነበረ ይህንን አይተናል። እንግዲህ ይሄ ሁሉ ተአምራታዊ የሆነ ነገር ነው። የእግዚአብሔር ስራ የመንፈስ ቅዱስ ስራ ነው። ከዛ የዮቶርን በጎች የጠበቀ ሳለ እግዚአብሔር የፈለገውን ዋናውን አላማውን ሲገልጽለት እንመለከታለን። ይሄ ቁጥር ዘጸአት ምዕራፍ 3 ያለው ማለት ነው። ከቁጥር 1 ጀምሮ ባለፈውም ጊዜ የጠቀስኩት ማለት ነው ለማያያዝ እሱ ለራሱን አነብና ከዛ በኋላ ሀሳቡን መካፈል እንጀምራለን ማለት ነው። ሙሴም የዮቶርን የአማቱን የሚዲያም ካህን በጎች ይጠብቅ ነበረ። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። እንግዲህ ኮሬብ እግዚአብሔር ክብር የተገለጸበት ሙሴ ብዙ ጊዜ እግዚአብሔርን ያነጋገረበት ተራራ ነው። ስለዚህ የእግዚአብሔር ተራራ ይለዋል እዚህ ላይ። እዛ ላይ ተራራው በተራራው ላይ ያለው ቁጥቋጦ በእሳት ሲነድ ያያል። ያንንም ለማየት ሲሄድ እግዚአብሔር ሲያናግረው እንመለከታለን። ቁጥር 2 ላይ ማለት ነው። እግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆ ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ ማለት ሙሴ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግሪህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ ያዕቆብም አምላክ ነኝ አለው። እንግዲህ እዚህ ላይ እግዚአብሔር ሙሴን በስሙ ሲጠራው እግዚአብሔር ሙሴን ያውቃል። ሙሴ ግን እግዚአብሔርን ምናልባት እናቱ ስታሳድገው አንድ አምላክ ዕብራውያን የሚያመልኩት አምላክ እርሱ አንድ አምላክ አለ የሚለው ነገር ያው መስማቱን መገመት እንችላለን። ምክንያቱም በዛ መልክ እናቱ አሳድገዋለች እና ነገር ግን በግሉ እግዚአብሔርን በዚህ መልክ አልተገናኘም። አሁን በግሉ እግዚአብሔርን እየተገናኘው ነው ማለት ነው። እግዚአብሔር ሲጠራው እሱ ማን እንደሚጠራ በትክክል ለይቶ ያውቅ አይመስለኝም። እና ግን ቀስ በቀስ እንግዲህ እግዚአብሔር በዚህ መልክ ለዓላማው እየተገናኘ ነው። ይሄ ራሱ ታምን ነው። እግዚአብሔር ሰውን እንደዚሁ ስሙን ጠርቶ በግሉ በዚህ መልክ እንደገና ደግሞ ተራራው እየተቃጠለ ቁጥቋጦ አመድ አለመሆኑን ታምር ነው። እሱም ያንን ተደንቆ ሄዶ ሲል ነው እግዚአብሔር አሁን እየጠራ እየተገናኘ ያለው። ከዛ በኋላ እግዚአብሔር ሙሴን የዓላማውን ሐሳብ ገልጽለታል። እኔ የአባቶች አምላክ ነኝ፣ ሕዝብን በጭንቅና በመከራ ውስጥ አለ፣ ለዚህም እልካለሁ የሚለውን ሐሳብ ሲገልጽለት እንመለከታለን። እስቲ ቁጥር 6 እንመልከት። እንደዚህ ይላል፣ እኔ የአባቴ የአብርሃም አምላክ የይስሐቅ አምላክ ያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ፣ የእግዚአብሔር ክብር እጅግ የሚያስፈራ ነው ነውና። እግዚአብሔርም አለ፣ በግብፅ ያለውን የሕዝብን መከራ በእውነት አየው፣ ከአስገባሪዎቻቸውም የተነሳ ጩኸታቸው ሰማው፣ ስቃያቸውንም አውቄአለሁ። ከግብፃውያንም እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደሚታፈሰው ወደ ሰፊቱ ወደ መልካምቱ አገር ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን እንደዚህ አወጣችኋለሁ። ማርና ወተት ወደሚታፈሰው አገር ማለት ነው። በተስፋ እንደዛ አወጣለሁ። አሁንም ቁጥር 9 ላይ አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ መጣ፣ ወደ እኔ ወጣ። ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ። አሁንም ና ሕዝብን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልካለሁ። አሁን ትክክለኛውን ዓላማውን ይናገራል ማለት ነው። ተናገረ እንደዚህ ሲል ሙሴ ደግሞ የሚመልሰውን መልስ እንመልከት። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብፅ የማወጣ እኔ ማን ነኝ አለው። አሁንም የእግዚአብሔርን ታላቅነት ሙሴ በሚገባ የተረዳ አይመስልም። እዚህ ላይ ያ የሚያናግረው ሰማይንና ምድርን የፈጠረ ራሱን ሙሴንም የፈጠረ አብርሃምን የፈጠረ ያዕቆብን የፈጠረ ይስሐቅን የፈጠረ የእስራኤል ልጆች የፈጠረ በምድር ያለውን ሕዝብ ሁሉ የፈጠረ የሚታየውና የማይታየውን አሁን ዝም ብሎ የተቀመጠ የሚመስለው ነገር ሁሉ የፈጠረ እርሱ እግዚአብሔር እንደሆነ በሚገባ የተረዳ አይመስልም። አሁን እሱ ስለ እሱ ብቃት ነው እያየ ያለው። እግዚአብሔር ታዲያ ለሙሴ ይነግረዋል። ሙሴን እንዲህ ይለዋል፣ እነሆ እኔ ከአንተ ጋር እሆናለሁ ይለዋል። እኔ ማን ነኝ ሙሴ ሲል እኔ ከአንተ ጋር እሆናለሁ ይለዋል። ሙሴ እኔ ማን ነኝ የእስራኤል ልጆች ነጻ ወጣ ዘንድ ሲል እግዚአብሔር ደግሞ እኔ ከአንተ ጋር እሆናለሁ፣ እኔ የአባቶች አምላክ ነኝ ይለዋል። እኔ ሁሉን ቻይ አምላክ ነኝ፣ አንተ የምትፈልገውን ሁሉ ላስታጥቅ የሚችለው አንተ ጎደል የሚችለው ነገር ሁሉ ላደርግልህ የሚችለው ይህንን ሁሉ የፈጠረ ይሄ እውነተኛ ዕብራውያን የሚያመልኩት አምላክ እግዚአብሔር እኔ ነኝ ማለቱ ነው። ከዛ ደግሞ አሁንም ሙሴ ሌላ ምክንያት ሌላው ደግሞ ወደዚህ ወደ ሚቀጥለው ሀሳብ ሳላል እግዚአብሔር እኔ ከአንተ ጋር ነኝ ካለው በኋላ እርሱም በእውነት እኔ ከአንተ ጋር እሆናለሁ እግዚአብሔር ካለ በኋላ እኔም እንደላችሁ ምልክቴ ይህ ነው ሕዝቡን ከግብፅ ባወጣ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ። በኮሬብ ተራራ ማለት ነው። የኮሬብ ተራራ የእግዚአብሔር ክብር የተገለጸበት ተራራ ነው። በዛ ስፍራ ነው ብዙ በሚቀጥሉት ጊዜያትም ትምህርቶችም እንደምናየው በኮሬብ ተራራ ነው እግዚአብሔር የቃል ኪዳኑን ታቦት የእግዚአብሔር ሕጉን ለሕዝቡ የሰጠው። ሙሴም 40 ቀንና 40 ሌሊት የጾመው በዚህ ተራራ ላይ ነው። እንግዲህ እግዚአብሔር በዚህ ቦታ ተገለጸ። ይህ ምልክት ይሆናል፣ እናንተ በዚህ ትገዛላችሁ ይለዋል። ቁጥር 13 ላይ አሁን ሙሴ እንዲህ ይላል፣ ሙሴም እግዚአብሔርም እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባለው ጊዜ ስሙን ማን ነው ብሎኝ ባሉኝ ጊዜ ምን እላችኋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። ያለና የሚኖር እኔ ነኝ አለው። እንዲሁም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከ ይችላል ያለው። ይህ ድንቅ ስም ነው። ያለና የሚኖር ለዘላለም የሚኖር ለዘላለም የነበረ አሁንም ያለ ለዘላለምም የሚኖር ያለና የሚኖር ወይ ድንቅ የሆነ ቃል ነው። እንደዚህ ያለና የሚኖር ላከኝ ይባላቸዋል። አሁን ሙሴም ክርክሩን ቀጠለ። እግዚአብሔርም ደግሞ እጁን ሊያሳምነው ንግግሩን ቀጠረ። አሁንም እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ ያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው። እንግዲህ አሁን እኛም እንደምንጠራው የአብርሃም አምላክ የይስሐቅ አምላክ ያዕቆብ አምላክ እንደምንለው ማለት የእስራኤል አምላክ እንላለን። እኛም ስንጠራው ብዙ ጊዜ እንግዲህ መሰረቱ ይሄ ነው ማለት ነው። ስሜ ነው፣ እስከ ልጅ ልጅ ድረስም መታሰቢያ ይህ ነው። ያለና የሚኖር የአብርሃም የይስሐቅ ያዕቆብ አምላክ። ሂድ የእስራኤልንም ሽማግሌዎች ሰብስብ፣ ከዛ በኋላ ከእነሱ ጋር ሆነ ለፈርዖን ትናገራለ ይለዋል። እግዚአብሔር ሰውን ፊት ለፊት ሲናገር ይህ ድንቅ የሆነ እጅግ ድንቅ የሆነ ነገር ነው። ታምር ነው ይሄ ራሱ። ይህ ሁሉን የፈጠረ እግዚአብሔር በስፍራ በቦታ በጊዜ የማይወሰነው እግዚአብሔር ዛሬ ሙሴን ፊት ለፊት ይናገራል። ይሄ ራሱ ታምር ነው። እግዚአብሔር የልቡን ሀሳብ ለመግለጽ በባሪያዎቹ ፊት ለፊት ማናገር። ከመጽሐፍ ቅዱሳችን እንደምንረዳው ሙሴ እግዚአብሔርን ፊት ለፊት ያናገረ የእግዚአብሔር ሰው ነው። እግዚአብሔርም ደግሞ ይህንን ነገር ለማድረግ ሲያስብ የሙሴንም ተፈጥሮ ያውቀዋል። ሙሴ በምድር ላይ እጅግ ትሁት ሰው ነበረ፣ ቅን ሰው ነበረ፣ ትሁት ሰው ነበረ። አንዳንድ ጊዜ የሰው ባህሪ ለሰውም ለእግዚአብሔርም የማይመችበት ሁኔታ አለ። ጠማማ የሆነ ቅንነት የጎደለውን ባህሪ እግዚአብሔር ብዙ ጊዜ ስለሚያስቸግረው ብዙ ጊዜ እንዲህ አይነቱ ነገር አይመርጥም። እግዚአብሔር ቅን የሆነው ነገር ይመርጣል። ሙሴም እጅግ ቅን ሰው ነበረ፣ በተፈጥሮ በባህሉ ማለት ነው። እግዚአብሔር ይህንን ባህሉ የቅንነት ባህሉን ይጠቀማል። ባሪያዬ ሙሴ ይለዋል እግዚአብሔር። ለዚህ ለታላቅ ዓላማ እግዚአብሔር ሙሴን ሲፈልግ በሙሴ ውስጥ ያለውን ቅንነትን አይቶ ነበር ማለት ነው። የሰውን ልብ ኩላሊትን የሚመረምር ድንቅ አምላክ ማለት ነው። አሁን ሙሴም ክርክሩን ይቀጥላል። እግዚአብሔርን ፊት ለፊት በዚህ መልክ እየተናገረ እሱን ሊያሳምነው ከእሱ ጋር ስራውን ሲያካሄድ እንመለከታለን። ምዕራፍ አራት ላይ ከቁጥር አንድና ሁለት ላይ እንዲህ ይላል፣ ሙሴም መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙም፣ እግዚአብሔር ከቶ አልተገለጠልህም ይሉኛል አለ። እግዚአብሔርም ይች በእጅ ያለችው ምንድን ናት አለው። እርሱም በትር ናት አለ። ወደ መሬት ጣላት አለው። አሁን እንግዲህ ዋናው ወደ ታምራታዊ ስራው እየገባ ነው። ሙሴን በመጀመሪያ ደረጃ ሙሴን ወደ እስራኤል ልጆች ወደ ፈርዖን ከመላኩ በፊት ሙሴን ራሱን ለማሳመን የተለያየ መንገድ እየተጠቀመ ነው እግዚአብሔር። ሞገስ እሰጣለሁ በግብፃውያን ፊት በእስራኤል ልጆች ፊት ሞገስ እሰጣለሁ ትሄዳለህ ሲል ሙሴ እኔ እንደዚህ ችግር አለብኝ እንደዚህ ችግር አለብኝ እያለ ሲቀጥል ነው። አሁን እግዚአብሔር ራሱ ሙሴን ሊያሳምነው ታምራትን መስራቱን ቀጠለ ማለት ነው። በእጅ ያዝከው ምንድን ናት? በትር ናት። በትሩን ጣል ይለዋል። በትሩንም በጣለ ጊዜ እባብ ሆነች። ሙሴም ከእሱ አሻሸ። እግዚአብሔርም ሙሴን የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ ያዕቆብም አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅህን ዘርግተህ ጅራቷን ያዝ አለው። እጁንም ዘርግቶ ያዛት፣ በእጁም ውስጥ በትር ሆነች። እንደዚህ ምን አይሆንም። እኔ አሁን የሆነ በትር አንስቼ መሬት ላይ ብትል እባብ ይሆን ብል ይሆናል? አይሆንም። ማንም ቢያደርግ አይሆንም። እግዚአብሔር ግን ከፈለገ ይችላል። ያንን አደረገ፣ ይህንንም እያደረገ ነው ያለው። ሙሴን አሳምሮት ለዓላማው ለቅ ማለት ነው። ቀጥሎም ደግሞ ሌላ የሚያስደንቅ ነገር ያደርገዋል። እጅህን ወደ ብብቱ አግባ አለው። ቁጥር 6 ላይ እጅህን ወደ ብብቱ አግባ አለው። እጁንም ወደ ብብቱ አገባ። በወጣትም ጊዜ እነሆ እጁ እንደ በረዶ ለብስ ሆነች። እርሱም እጅህን ወደ ብብቱ መልስ አለው። እጁንም ወደ ብብቱ መለሰ። ከብብቱን ባወጣ ጊዜ እነሆ ተመልሳ እንደቀደመው እንደነበረው ገላውን መሰለች ይላል። ደግሞም አለው እንዲህ ይሆናል፣ በአብሩ የፊተኛይቱን ምልክት ነገር ባይሰሙ የሁለተኛይቱን ምልክት ነገር ያምናሉ። እንዲህ ይሆናል፣ እነዚህን ሁለት ምልክቶች ባያምኑ ቃሌንም ባይሰሙ ከወንዙ ውሃን ውሰድ፣ በደረቁ መሬት ላይ አፍስሰው። ከወንዙ የወሰደው ውሃ በደረቁ መሬት ላይ ደም ይሆናል። እንግዲህ ሌላ ታምር ማለት ነው። ይህን ታምር ነው። ይሄ አሁን ማንም የሰው ልጅ የሚሰራው ስራ አይደለም። ታምር ማለት እኮ በተፈጥሮ የሰው ልጅ ማድረግ የማይችለው በመለኮታዊ ኃይል በመንፈሳዊ ኃይል እግዚአብሔር ማድረግ የሚችለው ነው። ሰይጣንም ከመጣሉ በፊት የእግዚአብሔር መልአክ ስለነበረ በተወሰነ ደረጃ ለክፉ ስራው ታምራትን መስራት የሚችልበት ሁኔታ አለ። የተገደበ ታምራት መስራት ይችላል። ያ ግን ለእሱ አልተፈቀደለትም። እግዚአብሔር ያንን እንዲያደርግ አልተፈቀደም። ከእግዚአብሔር ፈቃድ ውጭ ያደርጋል። ስለዚህም ተፈርዶበታል እና በመጽሐፍ ቅዱሳችን ውስጥ እንደምናገረው ሞራ ገላጭ፣ ይህ መተት አስማት፣ ጥንቆላ የሚባለው በሰይጣናዊ ኃይል በሰው ሊሰሩ የማይችሉ ነገሮችን መስራት ማለት ነው። ሰይጣን በዚህ መልክ በአሁኑም ዘመን ብዙ ድንቅ ነገሮችን ሊያደርግ ይችላል። የምድርን ሰዎችን ሊያስት ማለት ነው። ለዚሁም ደግሞ ተግቶ እየሰራ ነው ያለው። በዓለም ዙሪያ ሁሉ ለሱ ብዙ ባሪያዎች አሉ። ይህንን ደግሞ በታማኝነት የሚሰሩ ራሳቸው ለሰይጣን የሸጡ ማለት ነው። በእነሱ አማካይነት ታምራትን ሊሰራ ይችላል። እግዚአብሔር ግን ማንኛውንም ነገር መስራት ይችላል። ሰይጣን የተወሰነ ነገር መስራት ይችላል ከእግዚአብሔር ፈቃድ ውጭ። አመስተኛ ወንጀለኛ ለእግዚአብሔር የእግዚአብሔርን ፈቃድ የስልኩን ፈቃድ በመቃወም በእግዚአብሔር በተነሳ ጊዜ እግዚአብሔር የጣለው ጥንት የእግዚአብሔር መልአክ የነበረ ነው። ከዚህም የተነሳ እሱ ሊያደርግ ይችላል፣ ግን ያ የተፈቀደ አይደለም። የእግዚአብሔር ሰዎች እንደዚህ ከእግዚአብሔር በጽድቅና በቅድስና ለእግዚአብሔር ክብር ከሚሆን ከመለኮታዊ አሰራር ውጭ ያለው ሌላውን መለኮታዊ አሰራር ፈጽሞ እንዳናደርግ እግዚአብሔር በቃሉ አስጠንቅቆናል። ሰይጣን ቢያደርግ ያንን ታምራት የሚሰራው በእምነት ተሞልተን የሰይጣንን ስራ አፍርሰን በዛ እስራት ውስጥ ያሉትን ሰዎች ነጻ አውጥተን እግዚአብሔርን ወደ ማምለክ እንዲመጡ የማድረግ ኃላፊነትም ጥሪም ተደርጎልናል። ከዛ ውጭ በዛ ስራ መሳተፍ በኢየሱስ ክርስቶስ ስም ሊሆን የማይገባ ነው። እና እንደውም ምን ይላል? ሞራ ገላጮች፣ አስማተኞች፣ መናፍስት ጠሪዎች የእግዚአብሔር መንግስት እንደማይወርሱ ይናገራል። በዚህ ስራ አይነት በሰይጣናዊ አካሄድ ታምራትን የሚሰሩም ሆነ የሚሰሩትን የሚከተሉ በዛ መስመር ያሉት የሰይጣን ልጆች ናቸው። እነዚህ የእግዚአብሔር መንግስት አይወርሱም ይላል። አልተፈቀደም በእግዚአብሔር ዘንድ። ነገር ግን በአምላካችን በእግዚአብሔር ስም እንደነ ሙሴ እንደ ሌሎቹም በመንፈስ ቅዱስ ኃይል እግዚአብሔር ጸጋን በሰጠን መጠን ታምራትን መስራት ተሰጥቶናል። ለእሱ ዓላማ ወንጌልን ለሌሎች ለማድረግ ሰዎች እግዚአብሔርን እንዲፈሩና እንዲከተሉ ለማድረግ ማለት ነው። እዚህ ላይ እንግዲህ እንደዚህ ሲያደርግ አንዱን ታምር ባይሰሙ ሌላውን ይሰሙሃል፣ ሌላውን እንደዚህ ታደርጋለህ ይለዋል። አሁንም ሙሴ ሙሉ በሙሉ ያመነና ሙሉ በሙሉ ወደዚህ መስመር ገብቶ የጌታ ጥሪ ለመቀበል ችግር እያወራ ነው ያለው። እግዚአብሔርም ደግሞ ሊያሳምነው የተለያዩ የሚቀጥሉ ነገሮችን ታምራቶችን እየሰራ ነው ያለው። አሁን ቁጥር 10 ላይ ምን ይላል? ሙሴ አሁንም ክርክሩን ሲፈጥር ሙሴም እግዚአብሔር ጌታ ሆይ እኔ አፌ ኮልታፋ ምላሴም ጸያፍ የሆንኩ ሰው ነኝ። አሁን ታምራቱን ሁሉ አይቶ እንደገና ይሄ መናገር የማልችል ኮልታፋ ታፍታፋ ወይም አንደበተ ርቱዕ ያልሆንኩ እንደማለት ነው። በዚህ ጊዜ እግዚአብሔር ምን ይለዋል? የሰውን አፍ የፈጠረ ማን ነው? እኔ እኮ ነኝ ካንቺ ጋር እየተናገርኩ ያለሁት። ድዳስ ደንቆሮስ የሚያይዝ እውርስ እውርንስ ያደረገ ማን ነው? እኔ አይንንም ጆሮንም አፍንም የፈጠርኩ አንደበትን ምላስን የፈጠርኩ እኔ ነኝ። እኔ እግዚአብሔር እኮ ነው ካንቺ ጋር እየተናገርኩ ያለሁት። ስለዚህ ነገር እኮ ምን ታነሳለ? አንተን ከፈለገ አንደበተ ርቱዕ ላደርግ ይችላለሁ። አሁንም ደግሞ ታምራትን እኮ እያሳየው እኮ እያየ ያለ ነገር አለ። ይሄ እኮ በሰው አካሄድ ቢሆን አይደለም። እኔ አምላክ የሆንኩ ይህንን እያደረግኩ ያለሁት አንተን ስልክ፣ አንተን ደግሞ አንደበተ ርቱዕ ተናግሬ ማሳመን የምትችል ላደርግ ይችላለሁ እያለ ነው እግዚአብሔር። ለሙሴ ብቻ ከብዶታል ይሄ ነገር። በእርግጥ ያልተጠበቀ ነገር ነው፣ ግን አሁን ደግሞ ሊወጣ በማይችልበት ሁኔታ ለሚጠይቀው ነገር ሁሉ እግዚአብሔር መልስ እየሰጠ ይህንን ተልእኮ እንዲቀበል እግዚአብሔር እያደፋፈረው ይገኛል። እንዳ ቁጥር 12 ላይ እኔም ከአፍህ ጋር እሆናለሁ የምትናገረውን አስተምርሃለሁ አለው። እርሱ ጌታ ሆይ በምትልከው ሰው እጅ ላክ ትልቅ ዘንድ እለምንሃለሁ እኔም ተወኝ እያለ ነው። አሁን እግዚአብሔር በዚህ ጊዜ ይህን ሁሉ እያየ አዎንታዊ ምላሽ ሙሴ መስጠት አለመዘጋጀቱ እግዚአብሔርን አስቆጣው። ከዛ በኋላ ቁጥር 11-14 ላይ እንደዚህ ይላል፣ የእግዚአብሔርን ቁጣ በሙሴ ላይ ነደደ። ይህን ሁሉ እያየ ሙሴ ይህንን ለመቀበል አለመዘጋጀቱ እግዚአብሔርን አስቆጣው። እንዲህም አለ፣ ሌዋዊ ወንድሜ ሀሮን አለ አይደለም እኔ እርሱ ደህና እንድናገር አውቃለሁ። እነሆ ደግሞ ሊገናኝ ይመጣል፣ ባየህም ጊዜ በልቡ ደስ ይለዋል። እንዲያውም አሁን ወንድሙን አሮንንም ይሄ ሰውዬ ይሄ ሁሉን ቻይ የሆነው አምላክ ይሄ ድንቅ አምላክ ከዚህ ሰው ጋር ከዚህ ከሙሴ ጋር እየተናገረ ያለው አሮንንም እንደሚያውቅ በዚህ በፊት አልተነጋገሩ ሙሴና እግዚአብሔር እና ስለ አሮን ስለ ወንድሙ ሲናገር እንግዲህ የበለጠ እንግዲህ ታምር መሆኑን ሁሉ ቻይ አምላክ መሆኑን እንኮ እንዲገባው ነው። እንደውም ወደ አንተ ይመጣል መምጣቱንም ነገረው፣ አሮንም እንደሚያውቅ ነገረው። ደግሞ አሮን ደግሞ ወደ እሱ እየመጣ እንዳለ እና አሮንም ደግሞ በሙሴ ደስ እንደሚለው ነገረው። ይህንን ደግሞ ብለው አሮን ደግሞ በሌላ በኩል ይመጣል ማለት ነው። አንተም ትነግረዋለህ፣ ለእሱ ቃሉን በአፉ ታደርገዋለህ። እኔ በአፊ ከአፊ ጋር ሆናለሁ፣ እኔ ከአፊና ከአፉ ጋር ሆናለሁ፣ የምታደርጉትንም አስተምራቸዋለሁ። እርሱ ስለ አንተ ከህዝቡ ጋር ይናገራል፣ አንተ ግን መልእክትን ከእኔ ትቀበላለህ። እንዲህም ይሆናል፣ እርሱ አፍ ይሆንልሃል፣ አንተም በእግዚአብሔር ፈንታ ትሆንለታለህ። አንተ መልእክቱን ከእኔ ትቀበላለህ፣ ያንን ለእሱ ትነግራለህ፣ እርሱ ደግሞ ለህዝቡ ይናገራል። ይሄ የእግዚአብሔር ዓላማ አልነበረም፣ ግን ሙሴ እንግዲህ አልቀበል ብሎ እግዚአብሔርን ሲያስቸግረው ተቆጥቶ እግዚአብሔር ያደረገው ነገር ነው። አዎ ጌታ እግዚአብሔር ሆይ እግዚአብሔር አምላክ ሆይ ያለና የምትኖር እኔ የምትለውን አደርጋለሁ ብል እንደተናገረው አንደበተ ርቱዕ ያደርገዋል። አሁን መልእክትን ሙሴ ከእግዚአብሔር እየተቀበለ ለአሮን ነገር አሮን ነው ማለት ነው ለህዝቡ የምናገረው። እግዚአብሔር ስልጣን ሙሉ ስልጣን ለሙሴ ሰጥቶት ነበረ። ሙሴ በመከራከሩ ምክንያት ተቆጥቶ በውክል እንግዲህ ለህዝቡ ህዝቡ ሊገናኝ ነው። ግን የእግዚአብሔር መጀመሪያ ዓላማው ሙሴ ፊት ለፊት የእስራኤል ህዝብ እንድናገር እንዳሁኑ በስልጣንና በክብር እንድናገር እንጂ በውክልና አልነበረም። ግን መጨረሻ ላይ እግዚአብሔር እዚህ ላይ የሰውን መብት ይጠብቃል። እግዚአብሔር በማስገደድ ሰው አንድ ነገር እንዲያደርግ አያደርግም። አሁን እንዳየ ነው እግዚአብሔር ሙሴንም በማሳመን
ተጨባጭ ነገሮችን በማሳየት ነው። እግዚአብሔር የሰው ፈቃድ የሚያከብር አምላክ ነው። እግዚአብሔር በጉልበትና በግዴታ የሚገዛ አምላክ አይደለም። በሙሴም አሁን የሚያደርገው ነገር ይሄ ነው። ለማሳመን አንዱን ይሄ እንደዚህ ይሆናል ሲል ጥያቄውን ለመመለስ በሁሉ ቻይነቱ ባህሪው ያንን መልስ በመለኮታዊ አሰራሩና በመለኮታዊ አካሄዱ ምላሽ ይሰጣል። ያንንም ደግሞ ሌላ ጥያቄ ሲያነሳ አሁንም ደግሞ ሊያሳምነው ራሱ አምኖ እግዚአብሔርን እንዲከተል ሌላ ነገር ታምራትን እየሰራ ሲሄድ እንመለከታለን። እግዚአብሔር ሕዝብን በፈቃድ ይገዛል። ውድን እንድንገዛ ከዚህ በፊትም በትምህርት ላይ እንዳነሳ ነው ማለት ነው። እግዚአብሔር በጉልበት አንገትን ይዞ ሰውየው ሳምን ሰውየው እንዲገዛ ወይም ሰውን ሊገዛ አይፈልግ። ግን በሚገባ ቋንቋ እግዚአብሔር ታላቅ መሆኑን በማሳየት ከዚያ በኋላ እሱ ደግሞ ወዶና ፈቅዶ አቋም ይዞ እግዚአብሔርን ለመከተል እንዲወስን የማሳመኛ አካሄድ ነው የሚሄደው። ከዛ ደግሞ ወዶ ሲከተል ደግሞ ክብሩን ይገልጻል። ሰይጣን በተቃራኒው ደግሞ ሰውን በማስፈራራት በመጮቆን በማስደንገጥ ሊገዛ ይፈልጋል። አብዛኛዎቹ ለሰይጣን የሚገዙ ታምራትን የሚሰሩ ሰዎች ሁሉ በማስጠንቀቂያ ስር ያሉ ናቸው በሰይጣን። ይህን ካላረግ እንዲህ ትሆናለህ ተብሎ የሆነ ከዛች እሱ ከሚያስብበትና ካዘዘው መንገድ ከሄዱ በመቅሰፍት በሞት ሲመታቸው እንመለከታለን የሰይጣንን አገልጋዮች። እነዚህ ሰዎች በቀንም በሌሊትም ሰይጣን እንዳሳያቸው መሄድ መጠንቀቅ አለባቸው፣ አለዚያ ይመታቸዋል። ሰይጣን ነጻነትን የማይሰጥ የነጻነት ጠላት ነው። ሰይጣን የሰው ክብር ጠላት ነው። ሰይጣን የሰው እውነተኛ የበጎ ፈቃድ ውሳኔ ጠላት ነው። እግዚአብሔር ደግሞ የበጎ ፈቃድ ውሳኔ አክባሪ ነው። የሰውን ክብር ይጠብቃል። ሰውን በፈቃዱ ራሱ ሲሰጥ ከዛ ክብሩን የሚገልጽ እንጂ እንደ ሰይጣን በጭቆናና በማስፈራራት የሚገዛ አምላክ አይደለም። ባህሪውም የነጻነት አምላክ ነው፣ የክብር አምላክ ነው። አምላካችን እግዚአብሔር በመናገር በማሳየት የሚመራና ከዛ ደግሞ ሰዎች ወደውና ፈቅደው ሲከተሉ ደግሞ በሕይወታቸው ክብርን የሚገልጽ ታላቅነትን የሚገልጽ አምላክ ነው። እዚህም ላይ በሙሴ ሕይወት ውስጥ ይህንን ሲያደርግ እንመለከታለን። ከዚህም የተነሳ በቃ አንተ እንደዚህ ካልክ አሮን ይናገራል ይለዋል። አሁን ሙሴ ሌላ ምንም መናገር የሚችለው ነገር የለም። ያነሳው ጥያቄ ወይም ደግሞ ግልጽ ያልሆነ ነገር ሁሉ እግዚአብሔር መልሶለታል። አሁን እግዚአብሔር ቁጥር 17 ላይ ይችንም ታምራት የምታደርግባትን በትር በእጅህ ይዘሃት ይለዋል። አሁን ይቺ በትር ናት፣ በኋላም ታምራት ብዙ ታምራቶችን የሚሰራባት። እግዚአብሔር ለአገልግሎት ጥሪ ሲያደርግ ለአገልግሎት የሚሆነውንም ጸጋ ይሰጣል። የአገልግሎትን ስልጣንና መለኮታዊ ክብር ያላት ይሰጣል። አሁን እግዚአብሔር ይህንን ስልጣን ሰጥቶ ከዚህ ስልጣን ጋር ወደዚህ ወደ ተልእኮ ሙሴን ላከው። ሙሴም ወደ አማቱ ወደ ዮቶር ተመለሰ ከኮሬብ ተራራ። ከዛም ከሄደ በኋላ የእግዚአብሔርን መልእክት ይህንን የእግዚአብሔርን ጥሪ መቀበሉን አሁን ሙሉ በሙሉ እንግዲህ መቀበሉን የሚያሳይ ነው። ቁጥር 17 ላይ 18 ላይ ሙሴም ሄደ ወደ አማቱ ወደ ዮቶር ተመለሰ። እስከ ዛሬ በሕይወት እንዳሉ አይ ዘንድ ተመልሼ ወደ ግብፅ ወደ ወንድሞቼ ልሂድ አለው። እዚህ ላይ እግዚአብሔር የተናገረው ለዮቶር ሲነግረው አንመለከትም። ይሄ መለኮታዊ ምስጢር የእግዚአብሔር ነገር ከእግዚአብሔርና ከሕዝቡ ጋር የሚነገር እንጂ ዮቶር ገና እግዚአብሔር እሱ ማን እንደሆነ የተረዳ ሰው አይደለም። አካሄዳም የሆነ ሰው ነው። አልነገረውም ይህንን ዮቶርም እንግዲህ አሁን ይህንን ስራውን የእግዚአብሔርን ተልእኮ ለመፈጸም ወደ ግብጽ ምድር እንዲሄድ ነው ማለት ነው። ተቀብሏል፣ ተአምኗል። አሁን በዚህ በመከራ እና በጭንቅ ያለውን ህዝቡን ነጻ ሊያወጣ ማለት ነው። በዚህ ለዮቶር እንደዚህ ካለ በኋላ ወደ ግብጽ ሀገር ተመለሰ ሙሴ። ቁጥር 20 ላይ ሙሴም የእግዚአብሔርን በትር ይዞ ታምራት ሁሉ በበሬውን ፊት ታደርጋለህ ታደርጋው ዘንድ ተመልከት። እኔ ግን ልቡን አጸናዋለሁ፣ ህዝቡንም አይለቅም። ፈርዖንንም እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልሁ፣ አንተም ትለቅ ዘንድ እምቢ አለኝ። እነሆም እኔ የበኩር ልጅህን እገላለሁ ትለዋለህ። ይህን ማስጠንቀቂያ ይህንን በትር ይዘህ ማለት ነው። እንግዲህ እንደተናገረው ቅድም እግዚአብሔር አሮንም ይመጣል እንዳለው ይህም ሁኔታ ነገር እንግዲህ የሚከናወንበትን ሁኔታ እንመለከታለን። አሁን ሙሴ ተልእኮን እንደተቀበለ እንመለከታለን ማለት ነው። ከዛም በኋላ ያንን ይዞ ወደ ግብጽ ምድር ህዝቡን ነጻ ለማውጣት ፈርዖንን ሊጋፈጠው ሊሄድ ነው ማለት ነው። እንዲህም ሆነ በመንገድ ላይ ባደረበት ስፍራ እግዚአብሔር ተገናኘው፣ ሊገለው ፈለገ ይላል ሙሴን ማለት ነው። ስጋቱንና ፍርሃቱን ሊያስወግድ ማለት ነው። እግዚአብሔር በተለያየ መንገድ በቅርብ ሆኖ ሙሴን እየተከታተለ ያሳየውን የሰጠውን ተልእኮ እንዲፈጽም ወደ ግራም ወደ ቀኝም እንዲሄድ እግዚአብሔር በተለያየ መንገድ የኃይሉን ታላቅነት እያሳየ የበለጠ ለዚህ ለእግዚአብሔር ዓላማ እንዲቆም በተለያየ መንገድ ሲገናኘው እንመለከታለን። እንግዲህ አስቀድሞ እንደተናገረው ቁጥር 27 ላይ እግዚአብሔርም አሮንን ሄደ በምድረ በዳ ሙሴን ተገናኘው ይላል። ያኔ አሮን ይመጣል ብሎት ነግሮ ነበር። አሁን ለአሮን ነገረው፣ እግዚአብሔር ለአሮን ነገረው። በዚሁ መሰረት አሮን ሙሴን ሊገናኘው መጣ። ሙሴም እግዚአብሔር ከእርሱ ዘንድ የላከውን ቃል ሁሉ ያዘዘውንም ታምራት ሁሉ ለአሮን ተናገረው። ሙሴም አሁን ተገናኙ ማለት ነው፣ ነገረው። ከዛ በኋላ ሙሴና አሮንም ሄዱ፣ የእስራኤልን ልጆች ሽማግሌዎች ሁሉ ሰበሰቡ። ቁጥር 30 ላይ አሮንም እግዚአብሔር ለሙሴ የነገረውን ቃል ሁሉ ተናገረ፣ ታምራቱንም በሕዝቡ ፊት አደረገ፣ ሕዝቡም አመኑ። አሁን አሮን ነው ይህን አድርግ ያለውን፣ ሙሴ አድርግ ያለውን ከእግዚአብሔር የተቀበለውን የነገረውን ለሕዝቡ ነገረው። ታምራትንም ደግሞ ሙሴ ያደረገውን አሮን አደረገ፣ ሕዝቡም አመኑ በእግዚአብሔር እንደተላኩ ማለት ነው። እግዚአብሔርም የእስራኤል ልጆች እንደ ጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ፣ ሰገዱ። በግብጽ ባርነት በዛ በመከራ በጭንቅ የወለዱትን ልጅ እንኳን ማሳደግ በማይችሉበት የባርነት ቀንበር፣ የጭከና ቀንበር፣ በጭካኔ ውስጥ ያሉበትን ሁኔታ እግዚአብሔር እንደተመለከተ ዛሬ ነጻ ሊያወጣቸው እንደመጣ በዚህ ታምራቱ ሲያዩ አመኑ። ህዝቡም ደግሞ አጎነበሱ፣ የእግዚአብሔርንም ደግሞ እግዚአብሔር የላካቸውን ሙሴንና አሮንንም ተቀበሉ ማለት ነው። ከዚህ በኋላ እንግዲህ ታምራቱ ይቀጥላል። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ ይህ ምዕራፍ 5 ማለት ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ህዝቤን ልቀቅ፣ ፈርዖንም ቃሉን ይሰማ ዘንድ እስራኤልን ይለቅ ዘንድ እግዚአብሔር ማን ነው አለ። እግዚአብሔርን አላውቅም አለ፣ እስራኤልንም ደግሞ አልለቅም አለ። እነሱም የዕብራውያን አምላክ ተገናኘን፣ ቸነፈር ወይም ሰይፍ እንዳይጥልብን የሶስት ቀን መንገድ በምድረ በዳ እንድንሄድ ለአምላካችንም ለእግዚአብሔር እንድንሰዋ እንለምንሃለን አሉት። አሁንም ነገሩት፣ ይህን ቃል ተናግረው ማለት ነው። አሮን ህዝቡን ለምን ስራቸውን ታስተዋላችሁ? ወደ ተግባራችሁ ሂዱ አላቸው። ፈርዖንም እነሆ የምድር ህዝብ አሁን በዝቷል፣ እናንተ ስራቸውን ታስፈታላችሁ አለ። ለምን ስራቸውን ታስፈታላችሁ? ይህንን አትናገሩ፣ ህዝቡንም ስራ አታስፈቱ። እግዚአብሔር ማን ነው ልለቀው ዘንድ? የዕብራውያን አምላክ እርሱ ማን ነው? በእርግጥ አይፈረድበትም፣ አላወቀም። ነገር ግን አሁን የእግዚአብሔርን ድንቅ ስራ ታምራቱ ሲያይ ይረዳል። በዚህ ጊዜ ያኔ ያለማመዳቸውን ታምራት ማሳየት ጀመሩ። በዛ በሰጣቸው በትር ማለት ነው። ልክ ቅድም ይህን በትር ስትላለ መሬት ላይ ወደ እባብ እንደተለወጠ ከዛም ደግሞ ጅራቱ ሲይዝ እንደገና በትር እንደሆነ ያንን ታምራት አሳየው። ነገር ግን ሰይጣን ለማምታታት ተቃራኒ ስራ ሁሉ ጊዜ እግዚአብሔር የማዳን ስራ ሲሰራ፣ ሁሉ ጊዜ ደግሞ የማጥፋት ስራ የሚሰራው ዲያብሎስ ውዥንብር ሊፈጥር ለባሪያው ለባሪሆን ውዥንብር ሊፈጥር የእሱ የእሱንም የእግዚአብሔርንም አምላክነትን ደግሞ እንዳይታዘዝ እንዳይቀበል ተመሳሳይ የሆኑ ነገሮች የግብፅ አስማተኞች ደግሞ አደረጉ። እንግዲህ አስቸጋሪ ነው። አሁን ፈሪውን የትኛው ነው የሚል አይነት ነገር እንግዲህ ጥያቄ የሚፈጥርበት ሁኔታ ነው ያለው። ነገር ግን የእግዚአብሔር ቃል እንደምናገረው የእግዚአብሔር በትር የጠንቋዮችን በትር እንደዋጠች እንመለከታለን። ይሄ ማለት በሰይጣን ላይ በዲያብሎስ አስማት ላይ በዲያብሎስ ክፉ አሰራር ላይ የእግዚአብሔር መለኮታዊ አሰራር የሚሰለጥን መሆኑን ማለት ነው። ለዚህ እኮ ነው በጥንቆላ ተሞልተው ብዙ አስማት የሚሰሩ ብዙ ታምራትን የሚሰሩ ሰዎች ሁሉ ጌታ ነጻ ሲያወጣቸው በኢየሱስ ክርስቶስም አጋንንት ሲወጣ ከዛ በኋላ የጌታ ሰዎች እንዲሆኑ እነዛ ታምራትን ይሰሩ የነበሩ ሰዎች በውስጣቸው ይሰራው የሚሰራው የአጋንንትን ኃይል ሰባብሮ እግዚአብሔር ነጻ የሚያወጣው ሲያወጣም ደግሞ እነዚህ ሰዎች እግዚአብሔርን ወደ መከተል የሚመጡት ማለት ነው። ከዛ በኋላ ለሰይጣን በመገዛት ፈንታ ለእግዚአብሔር ይገዛሉ ማለት ነው። እንግዲህ ፈርዖን ይህንን ተናገረ። አስቸጋሪ ነው፣ አልተቀበለም። ታምራቱንም ቀጠሉ። እንዲያውም ፈሪውን እንደውም በህዝቡ ላይ መከራውን አበዛ። በፊት ይሰሩ የነበሩትን ስራ እጅግ በከበደ መልኩ ሊወጡት በማይችሉት መልክ ጭከናው ከበፊቱ የበለጠ። በዚህን ጊዜ የእስራኤል ልጆች እንዲያውም በሙሴና በአሮን ላይ ማጉረመስ ጀምሮ እንመለከታለን። እንዲያውም እኮ እኛ መከራችን በዛ እንዴ ነጻ እናውጣለን ብላችሁ የበለጠ ደግሞ የበለጠ እኮ መከራ ውስጥ ገባል ብለው የእስራኤል ልጆች በሙሴና ባሮ ላይ ሲሆን እንመለከታለን። እግዚአብሔር አሁንም አላማውን ማንም ሊያግደው ስለማይችል ለነ ሙሴ እንደዚህ ይላል። ያ ቅድም ያልኩት ያው የጮሁትን ጩኸት እንደዚህ ነው። የእስራኤል ልጆች አለቆችም ወደ ፈርዖን መጡ። ለምን በባሪያዎች እንዲህ ታደርጋለህ ብለው መከራው ሲበዛባቸው ማለት ነው። እናንተ ስራ ሳልችታችኋል፣ ስለዚህም እንሂድ ለእግዚአብሔር እንሰዋ ብላችኋል ትላላችሁ። አሁንም ሂዱ፣ እንዲያው የስራው ጫና እንዲበዛ። በፊት ጡብ ትሰሩ ነበር፣ አሁን ጡብ የሚሰራበትን ገለባንም የራሳችሁ ትሰበስባላችሁ የሚል ማለት ነው። በዚህ ጊዜ ነው ማለት ነው ይሄ ምዕራፍ 5 ቁጥር እስከ ቁጥር 19 ያለ ነው። ቁጥር 20 ላይ እንደዚህ ይላል፣ ከፈርዖንም ዘንድ ሲወጡ ሙሴንና አሮንን በፊታቸው ቆመው ተገናኟቸው። እነሱ በፈርዖንና በባሪያዎቹ ፊት ሽታችንን አገማችሁ፣ ይገድሉንም ዘንድ ሰይፍን በእጃቸው ሰጥታችኋቸዋልና እግዚአብሔር ይመልከታችሁ፣ እግዚአብሔር ይፍረድባችሁ አሏቸው የእስራኤል ልጆች። እውነታቸው ነው። ከመከራና ከባርነት እናወጣለን እያሉ እንደገና ባርነትና መከራው እንደገና እንዲበዛ አደረጉ። ግዴለም እግዚአብሔር ነጻ ሊያወጣ ስል መከራው ፈተናው ለጊዜው እንደዛ ሊሆን ይችላል። ግን ይሄ እግዚአብሔር የማይታጠፍ ነጻ የምታወጣ የእግዚአብሔር እጅ ከእስራኤል ልጆች ጋር ናት። እነሱ እንደሚያስቡትም አይሆንም። እግዚአብሔር ታምራቱን በመስራት ከፈርዖን እጅ እንደሚያወጣ እንመለከታለን። ቁጥር 22-23 ሙሴም ወደ እግዚአብሔር ተመለሰ፣ ጌታ ሆይ ስለምን ይህን ህዝብ እናገር ዘንድ ወደ ፈርዖን ከገባው ወዲህ ይህን ህዝብ አስከፍቶታልና አንተም ህዝብን ከቶ አላዳንኸውም አለው። እግዚአብሔርን መውቀስ ጀመረ ማለት ነው ሙሴ ራሱ። ምዕራፍ 6 ቁጥር 1 ላይ እግዚአብሔር ሙሴን አለው በጸናች እጅ ለቃችኋልና በጸናችም እጅ ከምድር አስወጥቶ ይሰዳችኋልና አሁን በፈርዖን የማደርገውን ታያለህ። እግዚአብሔርም ሙሴን ተናገረው አለው እኔ እግዚአብሔር ነኝ፣ ለአብርሃምም ለይስሐቅም ለያዕቆብም ሁሉን እንደምችል አምላክ ተገለጥሁ። ነገር ግን ስሜ እግዚአብሔር አልታወቀላቸው ነበር። የተሰደዱባትንም ምድር የእንግድነታቸውን የከነዓንን ምድር ይሰጣቸው ዘንድ ከነሱ ጋር ቃል ኪዳን አቆምሁ። ደግሞም እኔ ግብፃውያን የገዟቸውን የእስራኤልን ልጆች ልቅሶ ሰማሁ፣ ቃል ኪዳኔንም አሰብሁ። ስለዚህ ለእስራኤል ልጆች እንዲህ በላቸው፣ እኔ እግዚአብሔር ነኝ፣ ከግብፃውያንም ባርነት አወጣችኋለሁ፣ ከተገዥነታቸው አድናችኋለሁ። በተዘረጋ ክንድ በታላቅ ፍርድም እታደጋችኋለሁ፣ ለእኔም ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክም እሆናችኋለሁ። እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆኑ ታውቃላችሁ። ለአብርሃምና ለይስሐቅ ለያዕቆብም ይሰጣን ዘንድ ወደ ማዱላት ምድር አገባችኋለሁ፣ እርሷንም ርስት አድርጌ ይሰጣችኋለሁ። እኔ እግዚአብሔር ነኝ። ሙሴም ይህን ለእስራኤል ልጆች ተናገረ። እነሱ ግን ከሰውነታቸው መጨነቅ ከከባዱ ስራ የተነሳ ቃሉን አልሰሙትም። አቤት ምን አይነት መከራ ነው! አቤት ምን አይነት አስጨናቂ ሁኔታ ነው! አቤት ምን አይነት ጉስቁልና ነው! ይሰማ እንዲህ አይነት እነሆ እንዴት አይነት አስደንጋጭና እንዴት አይነት ተስፋ የሚያስቆርጥ ሁኔታ ነው! እግዚአብሔር አምላክ በዚህ ሁኔታ እስራኤልን እንድታደግ በጸናች እጁ በታላቅ ክንዱ ከጽኑ ከፈርዖን ከግብፅ ባርነት ሊያወጣ አሁን እግዚአብሔር ከህዝቡ ጋር ሲናገር እግዚአብሔር ከሙሴና ከአሮን ጋር ሲናገር እንመለከታለን። ታምር ነው። እንደተናገረው የሚያደርግ ድንቅ አምላክ ፈርዖንን መጀመሪያ እንደተናገረው እኔ እነግረዋለሁ፣ ግን አይሰማም፣ አንገተ ደንዳና ይሆናል። ከዛ በኋላ ሳይውድ ይለቃል። ከዛ እኔ አምላክ እንደሆንኩ ያውቃል እንዳለው አሁን ሙሴንም እያደፋፈረው እግዚአብሔር በሰጠው ስልጣን ታምራትን እያደረገ ያልተለመደ ነገር እያደረገ ህዝቡ ነጻ እንዲያወጣ እግዚአብሔር እዚህ ስፍራ ሲሰራ እንመለከታለን። ምዕራፍ 6 ቁጥር 10 ላይ እንደዚህ ይላል፣ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ግባ የእስራኤል ልጆች ከሀገሩ ይለቅ ዘንድ ለግብፅ ንጉስ ለፈርዖን ንገር። ሙሴም በእግዚአብሔር ፊት እነሆ የእስራኤል ልጆች አልሰሙኝም፣ እንዴትስ ፈርዖን ይሰማኛል? ይልቁንም እኔ ከንፈረ ቆላፋ ነኝ ብሎ ተናገረ። አሁንም ያኔ ተናገረውን አሁንም ደግሞ ሲናገር እንመለከታለን። እግዚአብሔር ሙሴን አሮንን ተናገራቸው። እግዚአብሔር ሙሴና አሮንን ተናገራቸው። የግብፅ ንጉስ ፈርዖንም የእስራኤልን ልጆች ከግብፅ እንዲያወጣቸው ይነግሩ ዘንድ አዘዛቸው። ቁጥራት ይህንን ሁለታችሁ ሄዳችሁ ለግብፅ ንጉስ ንገሩት አለ። ቁጥር 14 ላይ የአባታቸው ቤት አለቆች እነዚህ ሁሉ አንድ ላይ የአባታቸው ቤት አለቆች እነዚህ ናቸው። እነዚህ ከሙሴና ከአሮን ጋር አብረው ለፈርዖን እግዚአብሔር የተናገረውን መልእክት ተናግረው ህዝቡ ነጻ እንዲያወጣ ፈርዖን ያንን ቃል ሰምቶ እንዲለቅ ሊነግሩ ሄዱ ማለት ነው። እዚህ ዝርዝሩ ይናገራል። ሙሴና አሮን ወደ ፈርዖን ገቡ። ይህንን በሚያደርግበት ጊዜ እግዚአብሔር ሙሴና አሮንን በዚህ መልክ በሚጠቀምበት ጊዜ ሽማግሌዎች ነበሩ። ምዕራፍ 6 ቁጥር 28 ቁጥር 28 29 30 ላይ እንዲህ ይናገራል። እግዚአብሔር በግብጽ አገር ሙሴን በተናገረ ጊዜ በተናገረ ቀን እንዲሆነ ሙሴ 80 ዓመት ነበረ፣ አሮን ደግሞ 83 ዓመት ታላቁ ነበር ማለት ነው። እግዚአብሔርም በግብጽ አገር ሙሴን በተናገረ ቀን እንዲሆነ እግዚአብሔር ሙሴን እኔ እግዚአብሔር ነኝ፣ እኔ የምነግርህን ሁሉ ለግብጽ ንጉሥ ለፈርዖን ንገር ብሎ ተናገረው። ሙሴም በእግዚአብሔር ፊት እነሆ እኔ ከንፈረ ቆላፋ ነኝ። ይህን ደጋግሞ ሲናገር እንሰማለን። እንዴትስ ፈርዖን ይሰማኛል ይለዋል። አሁንም ደግሞ ይህን ነገር ብዙ ጊዜ ስደግም እንመለከታለን። ምዕራፍ 7 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔርም ሙሴን አለው እይ እኔ ለፈርዖን አምላክ አድርግሃለሁ ይለዋል። ወንድሜም አሮን ነቢይ ይሆንልሃል ለአንተ ይናገራል ማለት ነው። አንተ ከኔ ታምራትን የተቀበልከውን ያንን ድንቅ ታምራትን ትሰራለህ፣ ያንን ደግሞ ለህዝቡ እንደገና ደግሞ በመናገር አንተን ያግዝሃል አሮን ማለቱ ነው። ያዘዝሁትን ነገር ሁሉ አንተ ትነግረዋለህ፣ ወንድሜም አሮን የእስራኤል ልጆች ሀገሩ ይለቅ ዘንድ ከፈርዖን ጋር ይናገራል። ለፈርዖንም አሁን የሚናገረው እንግዲህ አሮን ነው ማለት ነው። አሮን ነው እነሆ የፈርዖንን ልብ አጸናለሁ፣ በግብጽ ምድር ድንቅንና ታምራትን አበዛለሁ፣ ፈርዖንም አይሰማችሁም፣ እጄንም በግብጽ ላይ አደርጋለሁ፣ ሰራዊቱንም የእስራኤልን ልጆች ህዝብን በታላቅ ፍርድ ከግብጽ ሀገር አወጣለሁ። ግብጻውያንም እጄን በግብጽ ላይ በዘረጋው ጊዜ የእስራኤልም ልጆች ከመካከላቸው ባወጣው ጊዜ እኔ እግዚአብሔር እንደሆኑ ያውቃሉ። ይህንን ሁሉ በምሰራበት ይህን ታምራት በምሰራበት ጊዜ እስራኤላውያን ብቻ ሳይሆን የእስራኤል አምላክ የአብርሃም አምላክ የይስሐቅ አምላክ ያዕቆብ አምላክ የሚባለው ማን እንደሆነ የዕብራውያን አምላክ ማን እንደሆነ ሁሉን ቻይ የሆነ እግዚአብሔር ማን እንደሆነ የዕብራውያን የሚያመልኩት አምላክ ሁሉን የሚችል አምላክ እንጂ እንደ ጣዖት አይዛብ እንደሚያመልኩት የጣዖት እንደሚያመልኩት አምላክ ውስን አቅም ያለውና እንደዚሁ ጠፊና ሟች ያልሆነ ሁሉን የሚችል የዘላለም አምላክ ግን እንደሆነ ይረዳሉ ነው ብለው ግብፃውያንም ይረዳሉ። እስራኤል ብቻ አይደለም፣ እናንተ ብቻ አይደላችሁ፣ እስራኤልም የበለጠ ይረዳል። እስራኤል ብቻ አይደለም፣ ግብፅም ይረዳል፣ የግብፅም ህዝብ ይረዳል ማለቱ ነው። ቁጥር 8 ላይ እግዚአብሔርም ሙሴንና አሮንን እንዲህ ሲል ተናገራቸው፣ ፈርዖን ታምራትን አሳዩኝ ስላችሁ አሮንን በትርህን ወስደ እባብ እንድትሆን በፈርዖን ፊት ጣል አለው። ሙሴና አሮንም ወደ ፈርዖን ገቡ፣ እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖንና በባሪያዎቹ ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንና መተተኞችን ጠራ፣ የግብፅን ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸው በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እነዛ ጠንቋዮች የጣሉት ብዙ በትሮች፣ እነሱ ብዙ እባቦች ሆኑ። እነዛ ብዙ እባቦችን ግን አሮን የጣላት በትር፣ ሙሴ የጣላት በትር ግን ዋጠቻቸው። ይህም ራሱ ታምር ነው፣ ድንቅ ነው። አምላካችን በሰይጣን ላይ የሚሰለጥን የሚገዛ ሰይጣንን ራሱን የሚፈጠረ ድንቅ አምላክ መሆኑን ያሳያል። እነ ሙሴን በእርሱ ላይ እምነታቸውን የበለጠ እንዲያጠነክሩ የማይጥል አምላክ፣ የተናገረውን የሚፈጽም አምላክ፣ እንደተናገረ የሚያደርግ አምላክ እንደሆነ በእርሱ ላይ እምነታቸውን እንዲያደርጉ የማያሳፍር አምላክ፣ ሁሉን የሚገዛ አምላክ፣ ፈርዖንንም የፈጠረ የፈርዖንንም ሀሳብ የልቡንም ሀሳብ ሁሉ የሚያውቅ የግብፅንም ሰዎች ሀሳብ ሁሉ የሚያውቅ ከህዝቡ ከእስራኤል ጋር ያለ ህዝቡን እስራኤልን የሚወድ ቃል ክዳኑን የሚጠብቅ ታምራትን በማድረግ የታወቀ ሰማይና ምድርን የፈጠረ እርሱ እውነተኛ አምላክ እንደሆነ እንዲረዱ እግዚአብሔር ደረጃ በደረጃ ይህንን ስራ ሲሰራ ይመለከታል። እግዚአብሔር እንደዚህ አይነት ስራ ይሰራል። አምላካችን እግዚአብሔር ታምራትን የሚያደርግ አምላክ ነው። ልክ ጥንት ባለፉት ትምህርቶች እንዳየነው በሐዋርያት ዘመን ድንቅ ታምራትን ይሰራ እንደነበረ ይሄ ድንቅ ታምር በተመረጡት ሰዎች አማካይነት ከመጀመሪያም ጀምሮ የእግዚአብሔር አምላክ ማንነቱን ለሰው በምድር ላለው ለማሳወቅ እግዚአብሔር ይጠቀም ነበር፣ ያደርግ ነበር። በተለይም ከእርሱ ጋር ቃል ኪዳን የተጠበቁት የእርሱ በሆኑት በሕዝቡ ላይ በሐዋርያት ዘመን እርሱን በሚከተሉት በደቀ መዛሙርቱና በሐዋርያት ድንቅ ታምራትን ያደርግ ነበረ። እዚህ ላይ ደግሞ በተወሰኑ ከእግዚአብሔር ጋር ቃል ኪዳን በገቡና ሌላን የጣዖት አምልኮን የማይከተሉ ሰይጣንን የማያመልኩ ከዚህ ሁሉ ራሳቸውን ያጸዱ አምላካቸውን እግዚአብሔርን አንድን አምላክ በሚከተሉት በባሪያዎቹ ታምራትን ያደርጋል። ሰይጣን ደግሞ ትግሉን ማምታታቱን ልክ እኛም እኔም እንደዚህ ከማናንሽ አይነት ነገር ይመስላል ሲመጣ እግዚአብሔር ደግሞ የሴጣንንም ራሱ የፈጠረ መሆኑን የነ ሙሴና የነ አሮን በትር የነዛ ቋንቋዎች የጣሉት ብዙ በትሮች ብዙ ይባቦች የሆኑትን የነሱ በትር ስትውጣቸው ያኔ እግዚአብሔር ልዕልና ሁሉን የሚገዛ መሆኑን እንዲረዱ ማለት ነው። መልእክት ለፈሪዖን እያስተላለፈ ነው። መልእክት ለጠንቋዮች እያስተላለፈ ነው። መልእክት ደግሞ ለግብጽ ሰራዊት ለግብጽ ህዝብ እያስተላለፈ ነው። መልእክት በዓለም በዛ ጊዜ ለነበረው ህዝብ እያስተላለፈ ነው። መልእክት ደግሞ ለእስራኤል ልጆች ለሚያዩት ሁሉ እምነታቸውን በአምላካቸው በእግዚአብሔር እንዲያደርጉ እርሱም አንድ አምላክ ሁሉን የሚገዛ አምላክ መሆኑን የበለጠ እንዲገባቸው እዚህ ላይ መልእክት እያስተላለፈ እንደሆነ እንመለከታለን። ታምራትን በማድረግ የታወቀ ድንቅ አምላክ ክብርን የተሞላ ሁሉን ቻይ የሆነ በዚህ መልክ አሁንም ፈርዖን አንገቱ ሲያደነድን እንመለከታለን። ይህንንም አይቶ እነዚህ ጠንቋዮች ሲድኑ አንመለከትም። ፈርዖንም የእግዚአብሔርን ሀሳብ እግዚአብሔር ሁሉ ቻይ የሆነ አምላክ እንደሆነ በታየው ታምራት እንኳን አይቶ የመመለስ አዝማሚያ አሳይ። እዚህ ላይ የምንማረው ትምህርት አለ። ሰዎች እግዚአብሔር ድንቅ ታምራትን እንኳን ቢያሳዩ ላይድኑ ይችላሉ። በቀና መንፈስ ግን እውነትን ለማድረግ የሚወስኑ በፈቃዳቸው እውነትን ከተረዱ በኋላ እግዚአብሔር ለመከተል ሰዎች በቅነት ሲወስኑ እግዚአብሔር ይረዳቸዋል። እዚህ ላይ ሙሴና አሮን የእግዚአብሔር ህዝብ ናቸው። እስራኤል የእግዚአብሔር ህዝብ ነው። እየተረዳ የበለጠ ለእግዚአብሔር ክብር መስጠቱን ሲቀጥል ፈርዖን ደግሞ የበለጠ ትዕቢቱ እያጠነከረ አንገቱን እያደነደነ ሌላ ተንኮልና ሌላ ደግሞ የቲቪቲ ስራ መስራት ህዝቡን ለማስጨነቅ ያለውን እቅዶ ሲያጠናክር እንመለከታለን። ታምራትን በመስራት እግዚአብሔር ድንቅ ነገር ሲያደርግ ለእግዚአብሔር ምላሽ መስጠት ከኛ ይጠበቃል። እግዚአብሔር እየተናገረን በአንገተ ደንዳናነት እግዚአብሔር እየተናገረን ብንቀጥል ይሄ እግዚአብሔርን መዳፈር ይሆናልና መልካም አይሆንም። እግዚአብሔር በግላችን ድንቅ አምላክ እንደሆነ ሲናገረን እግዚአብሔር የምናጠፋ መሆናችንን አውቆ እግዚአብሔር ሲናገረን ሰብተን ለእግዚአብሔር ምላሽ መስጠትና ከምንሄድበት መንገዳችን መመለስ ይገባናል። ባንመለስ ግን ብንጠፋ ለጥፋቱ ተጠያቂዎች እኛ ነን የምንሆነው። ሰይጣንን በፈቃዳችን እምቢ ብሎ ካልገዛን በስተቀር እኛ ፈቃደኞች ስንሆን እግዚአብሔር ከሰይጣን ተጽዕኖ ሊያላቅቀን ይችላል። እኛ ግን ያንን ለማድረግ አቋም ለመውሰድ ፈቃደኞች ካልሆና ቅንነት ከጎደለ እንደ ፈርዖን መቀጣት ይመጣል ማለት ነው። እግዚአብሔር በመጀመሪያ ፈርዖንን በመቅጣት ሊያወጣ አልነበረም። ደንዳና የሆነ ሲሄድ ነው እዚህ ላይ ታምራት እየሰራ እየቀጣ ህዝቡን ለማውጣት ያን እርምጃ መውሰድ የሚጀምረው። እግዚአብሔር ህዝቡን በመግደል፣ በማስጨነቅ፣ በማሰናከል፣ በመስበር አይደለም እንዲታዘዙ የሚፈልገው። እምቢ ስሉ ግን እግዚአብሔር እርሱ አምላክነቱና ድንቅነቱ ሁሉ ቻይነቱን ለመግለጽ እግዚአብሔር ማየት ያለበትን ሁሉ ወይም ማድረግ ያለበትን እርምጃ ይወስዳል። ያ ይደሰታል ማለት አይደለም። ባለመታዘዝ ግን የሚያጠፉ ሰዎች፣ ክፉን የሚሰሩ ሰዎች፣ በዓለም ውስጥ የሚሉ ያሉ ሰዎች፣ የእግዚአብሔርን ፈቃድ የሚጥሱ ሰዎች ያንን እንዳይጥሱ እግዚአብሔር ይናገራል፣ እንዲመለሱ ይናገራል። እምቢ ካሉ ግን እግዚአብሔር አሁን ፈርዖንን እንደቀጣ የመቅጣት ነገር ሊያደርግ ይችላል ማለት ነው። ልክ በዚህ አይነት እግዚአብሔር ድንቅ የሆነውን ተአምራቱን ስራ እንመለከታለን። አሁን ተአምራቱን ይህ መቅጣቱ ሲጀምር እንመለከታለን። የዛሬ እንግዲህ ሌሎቹ አሁን ምን ምን እንደተደረጉ እግዚአብሔር የሰራቸውን ድንቅ ተአምራቶችን እናያለን። በሚቀጥለው ትምህርት የዛሬ ትምህርታችንን እዚህ ላይ እናበቃለን። በአጭር ጸሎት እንጨርሳለን። እግዚአብሔር አምላካችን ሆይ የአንተን መለኮታዊ ማንነትን ታላቅነትን አይተን እኛ ውድና ፈቅደን እግዚአብሔር ሆይ ላንተ ክብርን እንድንሰጥ እርዳን። እግዚአብሔር አምላክ ሆይ አንገተ ደንዳናነትን ሰምቶ እንዳልሰማ መሆንን አይቶ እንዳላየ መሆንን እነሆ አንተ ከተናገርክ በኋላ ያንተን ሀሳብ መቃወምን ከኛ አርቅ። እግዚአብሔር አምላካችን ሆይ አንተ ድንቅ ታምራት የምታደርግ በሰማይ በምድርህ ድንቅ የሆንክ አምላክ እነሆ ያለና የነበርክ አምላክ እንደሆን ካውቀ ለአንተ እንድንገዛ እርዳን። እግዚአብሔር አምላክ ሆይ እንዳንተ ያለ ድንቅ አምላክ ለሰዎችም እንድንናገር ጌታ ሆይ ለእስራኤል ልጆች ልትታደር ድንቅ ነገርን እንዳደረግ በሙሴና በአሮን በኩል አምላካችን እግዚአብሔር ሆይ እኛም ደግሞ ያንተ እውነተኛ መልክተኞች እንድንሆን እርዳን። እግዚአብሔር አምላክ ሆይ ቀሪው ጊዜያችንን ባርክልን በኢየሱስ ክርስቶስ ስም።